Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈው ዕለታዊው የጋቢና መሰናዷችን ጀምሯል። ዛሬ ዕለቱ ማክሰኞ መጋቢት 21 2013 ዓመተ ምህረት የዕለቱ አስተናጋጃችሁ ደግሞ ስመኝሽ የቆየ ነኝ። ካቀናባሪያችን ኤልያስ አስማረ ጋር በመሆን ለምሽቱ ያዘጋጀናቸውን መሰናዶዎች ወደናንተ እናደርሳለን። በቅድሚያ ጥቂቶቹን እናስተማችሁ።
ከዛ ግን እኛ ስናገናኛቸው አሁን ገና እናፈን አሁን ገና እንደገና መኖር ጀመረን በቃ ከሞት ጋር አስተያችሁን ምሉ ብዙ ናቸውና ዳግም ህይወት መስጠት ነው ለኢትዮጵያውያን ቤተሰቦች።
አቶ ሀብታሙ አለማየሁ ይባላሉ የሰማችኋቸው። ቤተሰብ ፍለጋ የተሰኘ በጉዲፈቻ የተወሰዱ ህፃናትን ከስጋ ዘመዶቻቸው ጋር የሚያገናኝ ድርጅት የስራ ባልደረባ ናቸው። በዚህ ዙሪያ የተጠናከረ ዘገባ ይኖረናል።
አፈጣይ ሆኖ መስራት ላይ ድመቃ ያው አይሰራም ብሎ ተስፋ መቁረጥ አያስፈልግም። የተማሩ ነገሮችን ቶሎ በዛው ፊት ቶሎ የማስተካከል ነገር መኖር አለበት።
አሁን ደግሞ የሰማችኋት ይዲዲ አዳምጣው ትባላለች። ስራ ፈጣሪ ወጣት ናት። በምን ስራ ላይ ነው የተሰማራችሁ? ወጣትነቷስ እንዴት ለዚህ ለተበቃቻለች? በምሽቱ ምን እናደምጣ ይሆናል? ሰላም ጤና ይስጥልኝ እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ወሬዎች ልታሰማን ኤደን ገረመው ተዘጋጅታ እየጠበቀችን ነው። ወደ ኤደን።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል? ከምርጫው በፊት በምዕራብ ኦሮሚያ አንዳንድ ቦታዎች ላይ የሚታየው የጸጥታ ስጋት መወገድ እንዳለበት የአሜሪካ ድምጽ ያነጋገራቸው ነዋሪዎች አሳሰቡ። የምርጫ አመት ድባብ ያልታየባቸው አካባቢዎችም እንዳሉ አስተያየት ሰጪዎች አመልክተው መንግስት ህዝቡን እንዲያወያይ ጠይቀዋል። ፌደራል ፖሊስ ባለፈው ሳምንት ባወጣው መግለጫ ምርጫው ከትግራይ ክልል በስተቀር በሁሉም ክልሎች እንደሚካሄድና በሰላማዊ ሁኔታ እንዲጠናቀቅ እንደሚሰራም አስታውቋል። ዜናውን ያደረሰን ናኮር መልካ ነው። በአማራ ክልል በአንድ ሳምንት ጊዜ ውስጥ በሶስት ዞኖች የሚገኙ ተፈጥሮ ደኖች ላይ የሰደድ እሳት አደጋ መከሰቱን የክልሉ ደንና ዱር እንስሳት ባለስልጣን አስታወቀ። በአደጋው ከ1100 ሄክታር በላይ ጥብቅ ደን ጉዳት ደርሶበታል። በተቀራራቢ ቀናት ውስጥ ሰደድ እሳት ከተነሳባቸው የሰሜን ሸዋ ዞን ወረዳዎች አንዱ መንዝጌራ ምድር አደጋው ዘርፈ ብዙ ጉዳት ማድረሱን የወረዳው ግብርና ጽህፈት ቤት ኃላፊ አቶ አብርሃም ሸንቁጤ ለአሜሪካ ድምጽ ገልጸዋል። ዘጎ ቀበሌ ላይ የተነሳው ቃጠሎ የአካባቢው ሰው ተረባርቦ የጉዳቱን መጠን ለመቀነስ ቢችልም 220 ሄክታር በላይ የሆነ ደን ላይ ጉዳት መድረሱን ደግሞ የአንኮበር ወረዳ ግብርና ጽህፈት ቤት ኃላፊ አቶ ካሳይ በቀል አስታውቋል። ቃጠሎውን ለመቆጣጠር የተደረገው ጥረት የታገዘው ልማዳዊ በሆነ መንገድ መሆኑ ጉዳቱን ይበልጥ ከፍተኛ እንዳደረጉትም ተገልጿል። በሌላ ቃጠሎ በደቡብ ወሎ ዞን ደላንታ ወረዳ ቄዳ ምስትንክር ደጊታ አካባቢ ባለፈው አርብ እሳት መከሰቱን የወረዳው ምክትል አስተዳዳሪ አቶ ደም አድማሱ ተናግሯል። ባለስልጣኑ የአደጋው መንስኤ እየተመረመረ ቢሆንም ሰው ሰራሽ ሊሆን እንደሚችልም ጠቁሟል። ዜናውን ያደረሰን መስፍን አራጌ ነው። የሞዛምቢኳ ፓልማ ከተማ ላይ ጥቃት ያደረስኩት እኔ ነኝ ሲል ራሱን እስላማዊ ቡድን ብሎ የሚጠራው ቡድን ተናገረ። ቡድኑ ዓለም አቀፍ የነዳጅ ኩባንያዎች የተሰማሩበት የሞዛምቢክ አካባቢ አቅራቢያ የምትገኘውንና 75,000 ነዋሪዎች ያሏትን ከተማ ተቆጣጥረናል፣ በውጊያውም 55 ሰዎች ተገድለዋል ያለ ሲሆን መግለጫው በነጻ ምንጭ አልተረጋገጠም። ይሁንና ጥቃቱን ተከትሎ በብዙ ሺዎች የተቆጠሩ ነዋሪዎች ከተማዋን ለቀው ወጥተዋል። አሶሺየትድ ፕሬስ በሞዛምቢክ መንግስት ተቀጥሮ የሚሰራ የግል ወታደራዊ ኩባንያ ጠቅሶ ባወጣው ዘገባ አብዛኞቹ ፓልማ ከተማ ውስጥ የተገደሉት ሰዎች አንገታቸው ተቀልቶ መሆኑን አመላክቷል። የሞዛምቢክ መንግስት ከተማዋን ከታጣቂዎቹ ለማስለቀቅ እየተዋጋ መሆኑን ባለፈው እሁድ ማስታወቁ የሚታወስ ሲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ፓልማ ከተማ ላይ የቀጠለው ጥቃት አሳስቦናል ብለዋል። የዩኒሴፍ ዳይሬክተር ሄንሪየታ ፎር በበኩላቸው ከተማዋ ከሌሎች የሀገሪቱ አካባቢዎች የተፈናቀሉ መካከሉ ከ35000 በላይ ሰዎች የተጠለሉባት እንደሆነችና ግማሽ የሚሆኑት ህፃናት መሆናቸውን ገልጸው በከተማው ላይ በደረሰው ጥቃት አሳስቦናል ብለዋል። አድማጮች ለምሽቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን @ቪኦኤ አምሃሪክ ወይም በስልክ ቁጥራችን +1 202 227 6379 በመጠቀም ዋትስአፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። ቤተሰብ ፍለጋ ከጥቂት አመታት በፊት የተቋቋመ በጉዲፈቻ የተወሰዱ ትውልደ ኢትዮጵያውያንን ከስጋ ዘመዶቻቸው ጋር ለማገናኘት እንዲያግዝ የተቋቋመ ድርጅት ነው። ድርጅቱ ባዘጋጀው የበይነ መረብ የፍለጋ አውታር በኩልም እስካሁን ድረስ ከ200 በላይ ሰዎች ከቤተሰቦቻቸው ጋር አገናኝቷል። ስራው አልፊ ቢሆንም በቀጣይ አመታት በርካታ ሰዎች እንዲገናኙ ያስችላል ያለውን መላ መተግበር እንደሚጀምርም ከድርጅቱ ሰምተናል። ዝርዝሩን የተከታተለው ሀብታሙ ስዩም በዚህ ዙሪያ ሰፋ ያለ ዘገባ አዘጋጅቷል። ቀጥሎ ይቀርባል።
የዛሬ 46 አመት አዲስ አበባ ውስጥ የተወለደው ሞንስ ክላውሰን ወደ ስዊድን ሲመጣ ገና የአስር ወር ጨቅላ ነበር። ከጉዲፈቻ ድርጅት የሰሙትን ያመኑት አሳዳጊዎቹ የተረዱት ወላጅናቱ በህይወት እንደሌሉ ነበር። የዛሬ 2 አመት ከግማሽ ካንድ አፈላላጊ ተቋም የደረሰው ደብዳቤ ግን ከተነገረው የተለየ እውነታ እንዳለ አበሰረው።
በደብዳቤው አንድ ማህደር እንድመለከት ጠየቁኝ። በማህደር ውስጥ የሚታየው አንተ ልትሆን ትችላለህም አሉኝ። ከእናቴ የተላከ ደብዳቤም ነበረ። ይሁንና ደብዳቤው በርግጥ ከወላጅ እናቴ የተላከ ይሁን ከሌላ አላወቅኩም። ከቆይታ በኋላ ግን እናቴ መሆን አለባት በሚል ሁኔታውን መረዳት ጀመርኩ። ተቋሙ ኢሜይልን የመሰሉ አድራሻዎችን በመስጠት እንድንገናኝ አግዞናል። በሁሉም ነገር ደግፎናል። ከቆይታ በኋላም አዲስ አበባ ከሚገኙ ወላጅ እናቴና የአክስቴ ልጅ ጋር በኢሜይል መጻጻፍ ጀመርን።
My cousin in Ethiopia in Addis Ababa and my mother.
ሞንስ ክላውሰን ስዊድን ውስጥ አድጎ በተዋናይነት ስራ ላይ የተሰማራ የኪነ ጥበብ ሰው ሆኗል። የአደባባይ ተናጋሪም ነው። የአደባባይ አንቂነቱና የኪነ ጥበብ ሰውነቱ ግን ከአራት አስርት ዓመታት በኋላ ወላጅናቱን በሚያገኝበት ጊዜ የተሰማውን ድብልቅልቅ ስሜት ለመግለጽ አቅም ያነሰው ይመስላል።
I flew down just a couple of months after I got the letter actually.
ደብዳቤው ከደረሰኝ ከጥቂት ወራት በኋላ ወደ አዲስ አበባ በረርኩ። ሁኔታው የእውን የማይመስል ስሜት ነበረው። በጣም የሚያስገርምም ነበር። አግኝቻት የማላውቃት ለኔ እንደ እንግዳ የሆነችብኝ እናቴ በዚያ ነበረች። ለሷ ግን ለ46 ዓመታት ያህል ስታፈላልገኝ የነበርኩት ልጇ ነኝ። ያንን ስሜት እውን የማይመስል እንደ ህልም የሆነ የሚለውን ቃል አዘውትሬ በመጠቀም ልገልጸው ሞክራለሁ።
Surrealistic is the word that I often use when I describe the situation.
ሀገር ቤት የሚገኙ ወንድሞቹና እናቱ ያቀረቡትን መረጃ በማደራጀት ሞንስ ክላውሰንና እናቱ ለመገናኘት እንዲችሉ ያገዘው ተቋም ቤተሰብ ፍለጋ ይባላል። የድርጅቱ መስራች አሜሪካዊቷ አንድሪያ ኬሊ ናቸው። በጉዲፈቻ የወሰዷቸውን ዛሬ ታዳጊ ወጣት የሆኑ 2 ልጆችን የስጋ ዘመዶች ለማግኘት ለበርካታ አመታት ለፍተዋል። በእነዚህ አመታት ካዩትና ከተረዱት ተነስተው ተቋሙን ለመመስረት እንደተነሳሱ ይናገራሉ።
I was searching for both of my children's families. One of our children
በጉዲፈቻ ወሰድኳቸውን 2 ልጆችን ቤተሰብ አፈላልግ ነበር። የወንድ ልጃችንን ቤተሰቦች በፍጹም ማግኘት ተሳነን። የሴት ልጃችንን ግን በፍጥነት አገኘን። በወቅቱ በጉዲፈቻ የተሰጡ ልጆቻቸውን በማፈላለግ ላይ የሚገኙ በርካታ የስጋ ዘመዶች መኖራቸውን እየተረዳው በርግጥም እያወቅኩ መጣው። ይሁንና የመገናኛ ዘዴ አልነበረም። ያ ዘዴ ቢኖር ኖሮ የልጄ ወላጅናት ለፍለጋ ተወጣ በፍለጋ ላይ እኔን ላገኛት ወይም ላውቃት ይችል ነበር። አሜሪካ ውስጥ የጉዲፈቻ መረጃ መፈለጊያ ቋት የሚባል አውታር አለ። እንደሱ ያለ ገጽ ለኢትዮጵያም መስራት አለብኝ ስለወሰንኩ።
ኢትዮጵያ ውስጥ ካለትርፍ በተቋቋመ ድርጅት ደንብ የተመዘገበው ቤተሰብ ፍለጋ ዛሬ በመረጃ ቋት ውስጥ ከ1000 በላይ በጉዲፈቻ የተሰጡ ትውልድ ኢትዮጵያውያንን የሚመለከቱ መረጃዎችን ይዟል። ከተመሰረተበት የአውሮፓውያኑ 2014 ወዲህ ከ200 በላይ የተጠፋፉ በጉዲፈቻ የተወሰዱ ልጆችንና ሀገር ቤት የሚገኙ የስጋ ዘመዶቻቸውን እንዳገናኘ የድርጅቱ መስራች ነግረውናል። በጉዲፈቻ የተሰጠ ልጅ አሊያም ዘመድ ያላቸው ሰዎች ወይንም ደግሞ በጉዲፈቻ ተሰጥተው ያደጉና የስጋ ዘመዶቻቸውን ለማግኘት የሚፈልጉ ሰዎች ለአውታሩ ያሏቸውን መረጃዎች ይልካሉ። በገጹ ላይ የሚወጣውን ያፋልጉኝ መረጃዎችን በማየት የሚገናኙ ሰዎች የመኖራቸውን ያክል የድርጅቱ ተቀጣሪ የማህበረሰብ ሰራተኞችን ተጨማሪ ስራ ፍለጋ የሚጠይቁ ጉዳዮችም አሉ። ቢሮክራሲና የማህበረሰብ ትብብር ማነስ በፍለጋ የሚሰማሩትን ሰራተኞች ስራ አልፊ ከሚያደርጉ ምክንያቶች መካከል እንደሚጠቀሱ የድርጅቱ ባልደረባ የሆኑት ሀብታሙ አለማየሁ ይናገራሉ።
የስራው ፈታኝ ነው። የመጀመሪያው እንደምታውቀው የዚህ ሀገር ቢሮክራሲ ፈታኝ ነው። ሁሉም አካላት እንደምትፈልገው ተባባሪ አይሆን። ጥቂቶች አላማህን ሊረዱ ይችላሉ፣ ሁሉም ግን አይሆንም። ምናልባት ፖሊስ ጋር ሄደ ስጠይቅ መረጃ ስጡኝ ስንል አንሰጥህም ሊሉ ይችላሉ። ህጋዊ ተወካይ ሆነ እያለ ልትከላከል ትችላለህ። ምናልባት ደግሞ የወረዳ ሰዎችም ላይተባበሩ ይችላሉ። በዚህ አጋጣሚ ግን የሚተባበሩም አሉ፣ እነሱን ያው መስገንም ማለት ነው። ሌላው ደግሞ በርካታ ለውጦች አሉ። ለውጦች ማለት ለምሳሌ የዛሬ ስንት ዓመት አንድ ቦታ የተጣለ ሰው ወይም ከእናቱና ከአባቱ ጋር የተጠፋፋ ሰው ሄጂ ላግኘው ብትል ምንድነው ዴቨሎፕመንታል ዲስፕሌስመንት ምናምን የሚባሉ ነገሮች ነበሩ እንደምታወቀው፣ እና አታገኛቸውም። ከአስር ዓመት በፊት የነበረ መልክዓ ምድር አሁን አይኖርም። ሰዎች ይፈራሉ ለመተባበር እንደዚህ አይነት ነገር ላይ። ተጥሎ የተገኘ ልጅ ለክበብ አስገብተው ምናምን ሂደቱ ተጠናቆ በጉዲፈቻ ከሄደ በኋላ ከብዙ ጊዜ በኋላ አሁን የራሴ ማስታወሰው ክልል እዚህ አካባቢ ልጅ ተጥሎ አንስተህ ነበር ምናምን ስንል እና የተወሰነ መረጃ እንዲሰጠን ነበር እንዴት እንዳገኘኸው ምናምን ምናምን ስንለው በወንጀል ልንጠይቀው ነው የመሰለው፣ ራስን የጣልከው ብለን የጠረጠር ነው የመሰለው እና ስልኩን አጠፋፍቶ የጠፋብን ሰው አለ።
እነዚህና መሰል ተግዳሮቶችን ተቋቁሞ ለሰባት ዓመታት ያክል የዘለቀው ተቋም ልፋቶቹ ለፍሬ በቅተው ለሰዎች ደስታና እፎይታን ሲያመጣ ማየት ያለውን ልዩ ስሜት አቶ ሀብታሙ እንዲያስረዳሉ።
ልጃቸውን ከሰጡ በኋላ ኢትዮጵያዊ ቀሚስ መልበስ እንትን ይሉ በቃ ኢትዮጵያዊ እናት አይደለሁም ልጄን እኮ ማሳደግ አልቻልኩም ብለውም የፈሩ የተጨነቁ ራሳቸውን እንደ ሰው ማይቆጥሩ፣ ከዛ ግን እኛ ስናገናኛቸው አሁን ገና እናት ሆኑ፣ አሁን ገና እንደገና መኖር ጀመርን፣ በቃ ከሞት ነው ያነሳችሁን የሚሉ ብዙ ናቸው። እና ዳግም ህይወት መስጠት ነው ለኢትዮጵያውያን ቤተሰቦች።
አንድሪያ ኬሊ ከግል ፈተናቸው ተነስተው የጀመሩት አውታር በመላ ዓለም የተበተኑና የስጋ ዘመዶቻቸውን ለማወቅ ለሚፈልጉ ትውልደ ኢትዮጵያውያን ብሎም የልጆቻቸውን መገኛ ላላወቁ ኢትዮጵያን ወላጆች ተስፋን እየፈነጠቀ የመጣ ይመስላል። ስለ አውታሩ ሌሎች ሰዎችም ሰምተው በፍለጋው ትስስር ውስጥ እንዲሳተፉ ጥሪ ያቀረቡት መስራቿ ተቋሙ በቅርቡ የሚጀምራቸው አዳዲስ አሰራሮች በርከት ያሉ ሰዎችን ለአይነ ስጋ ለማብቃት ያስችላሉ ብለው ተስፋ ሰንቀዋል።
And some of the things that we're having coming up soon are a couple of new initiatives. We're going to have a DNA database.
በቅርቡ የምንጀምራቸው አዳዲስ ስራዎች አሉ። የዘረመል መረጃ ቋት ይኖረናል። አንድን ልጅ ብቻ ከመፈለግ ይልቅ በርከት ያሉ ሰዎችን በአንድ ፍለጋ ለማገናኘት ያግዘናል። ዘመዶቻቸውን የሚፈልጉት ልጆች አብዛኞቹ በአሳዳጊዎቻቸው አማካኝነት የዘረመል ናሙና ይሰጣሉ። በርካታ ሰዎች ምርመራ እንዲያደርጉ ማድረግ ይቻላል። ይሄ በጣም ጥሩ መንገድ ነው።
ድርጅቱ በኢትዮጵያን ቤተሰቦች በኩል የሚቀርቡ የአፈላልጉኝ ጥያቄዎችን በነጻ እንደሚያስተናግድ የሚናገሩት አንድሪያ በቅርቡ ደግሞ በጉዲፈቻ ተወስደው በውጭ ሀገራት የሚኖሩ ለስራ ያልደረሱ ወጣቶችን አሊያም ደግሞ ከአሳዳጊዎቻቸው የገንዘብና የሞራል ድጋፍ ማግኘት ያልቻሉትን የሚደግፍ መርሃ ግብር ለመጀመር መሰናዳታቸውን ተናግረዋል። በመርሃ ግብሩ ለሚመረጡ ወጣቶች ድርጅቱ ያላንዳች ክፍያ ሀገር ቤት በሚገኙ ሰራተኞቹ በኩል የማፈላለግ ስራዎችን በነጻ ሊያከናውንም አስቧል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን ለዘገባው እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ቀጣዩ መሰናዷችን ወደሚያስተዋውቀን ወጣቷ እንግዳችን እንለፍ። ሊዲዲያ ዳምጣው ተሰኛለች። ወጣት ስራ ፈጣሪ ስትሆን አክሊል የተሰኘ ተቋም መስራች ናት። ከተመሰረተ 2 አመት ድሜ ያለው አክሊል በዋናነት በአካባቢ ጥበቃ ላይ ዘላቂ የሆነ መፍትሄ ለማምጣት የሚጥር ሲሆን ከቀርከሃ እንጨት ክር በማምረት የመጀመሪያ ምርቱ የሆነውን ሳባ ካልሲ ለገበያ አቅርቦ ስራውን ጀምሯል። ባለፈው 1 አመት ጊዜ ውስጥም ልዩ የሆኑ ኢትዮጵያዊ ንድፍ ያዙ ምንጣፎችና ብርድ ልብሶችን ከቀርከሃ ያመረተ ይገኛል። ኤደን ገረመው ከተቋሙ መስራች ዲዲያ ዳምጠው ጋር የነበራትን ቆይታ እንደሚከተለው አሰናድታለች።
ኢትዮጵያ በአፍሪካ ከፍተኛ የሆነ የቀርከሃ እንጨት ከሚገኝባቸው ሀገራት መካከል ናት። ይሁንና የቀርከሃ ምርቷ አሁንም ድረስ እዚህ ግባ የማይባልና ባህላዊ አስተዳደር ያለው ነው። ከሁለት አመት በፊት አክሊል የሚል ተቋም በመመስረት ቀርከሃን በመጠቀም ካልሲ፣ ብርድ ልብስና ምንጣፍ ማምረት የጀመረችው ወጣት ኢዲዲያ ዳምጠው ወደዚህ ነገር የተሳበችው የመመረቂያ ጽሑፏን ለመስራት በምትዘጋጅበት ወቅት በሀገር ውስጥ ጋዜጣ ላይ ካነበበችው ነገር ተነስታ መሆኑን ትናገራለች።
ልክ ዲግሪን እንደጨረስ ተቀጥሮ ይሰራ ነበረ እና የሰራበት ድርጅት የአሜሪካ ኮምፓኒ ነው። እንደ ቢዝነስ ዲቨሎፐር ነበረ የምሰራው። እሱን በምሰራበት ወቅት ደግሞ የሰራው ማስተርሴን ማን ነበረ እና የሪሰርች ቶፒክ በምመርጥበት ጊዜ የተለያየ ነገር ማይጀመርኩኝ እና የሆነ ጋዜጣ ላይ ኢንፖርተሮች ና ይዶኖ የሆነ ጋዜጣ ላይ ወጣ ነበረ ስላይ ነበርኩት ስለ ባምብዝካፈል ተጠበስ እና ብዙ ነገሮች መስራት እንደሚቻል እንደዚህ አይነት ነገር አነበርኩኝ እና ከጣሉ ነገሮችን ሰብስቤ የሆነ የሚያምር ነገር መስራት እንደ ሆቢ ነበረኝ እና እሱን ሆቢ ከዚህ እርካ በጣም መስራት ፈለኩኝ። እዚህ ነገር ላይ እንዴት ነው በራሴ ላይክ የሆነ ባለኝ ሪሰርች ወ ባለኝ እውቀት እንዴት ኮንትሪቢዩት ላድረግ እችላለሁ በሚል ተነሳሽነት ፈጠረብኝ እና ማንበብ ጀመርኩኝ እና
የመመረቂያ ጽሑፏን ካስገባች በኋላ ስለ ቀርከሃ ያወቀችውን ነገር ለመተግበር ከ6 ወራት በላይ እንደፈጀባትም ታስታውሳለች። የመጀመሪያ ምርቷ ሳባ ካልሲ በቶሎ ተቀባይነት እንዳገኘ ነው የምታስረዳው።
ሚጎል ነገር ሲደምን ምን ሊሆን ይችላል ይሄ ሪሶርስ በምን መልኩ ሊሆን ይችላል በሚታስብ የካልሲ አይዲያ መጣልኝ። ሰው የሚያደርገው ነገር ነው አክሰሰሪ ነው ምናምን በሚለው እሱን ሞር እሱ ላይ መጀመሪያ እንትን አልኩኝ እና እሱ ሰርተን ገበያ ላይ በምናወጣበት ጊዜ ተቀባይነት አገኘ ሰውም እና ያንን ፊድባክ ደግሞ በመስማት ሞር ሌሎች ፕሮዳክቶች ኢንትግሬት ለምን አይደረጉም በሚል የሌሎች ፕሮዳክቶች በአክሊል እንደዛ ሊሆን ቻልኩኝ ማለት ነው።
ቀርከሃ ጸረ ባክቴሪያ እና ጸረ ፈንገስ ባህሪ ያለው እጽዋት ሲሆን ከቀርከሃ የሚሰሩ ምርቶችም ዘላቂነት ያላቸው እንደሆኑ ባለሙያዎች ይናገራሉ። ሊዲያ ብዙ ሰዎችን የሚያስገርመው የአክሊል ምርቶች ለስላሳና ምቹ መሆናቸውን ገልጻ በተጨማሪም እቃዎቹ አርጅተው ሲጣሉ ከእጽዋት የተገኙ በመሆናቸው በአካባቢ ላይ ምንም አይነት አሉታዊ ተጽዕኖ እንደሌላቸውና ይህም ከካልሲ በተጨማሪ ወደ ብርድ ልብስና ምንጣፎችም እንድትሻገር እንዳደረጋት ነው የምትገልጸው።
ኮሚኒቲ ውስጥ ደግሞ እንዴት በሌላ መልኩ የኛ ፕሮዳክት ሊገባ ይችላል ይሄንን ብዬ በማስብበት ጊዜ ሌላው ቤት እናያየሁት ቤት በምናይበት ጊዜ በጣም ከቤቶች ውስጥ ደግሞ ያንን እቃ በጣም ኖትስ ማድረግ ጀመርኩኝ እና ምንጣፍ ሲሉኝ ሁሉም ሰው ቤት በብዛት ብዙ ቤቶች ውስጥ ያለ ነገር ነው እና እንደ ስቴትመንት መናገሪያ ፖይንት ይሆናል ብዬ አሰብኩኝ። እዛ አኳያ ለምን ቴስት አናደርገውም ብለን ሞከርነው ማለት ነው። የሰውን ፊድባክ ለምን ያለን ዲዛይኖችን እየጨመርን መጣን።
አዲስ ስራ መጀመር ከባድ መሆኑን የምትናገረው ይዲዲያ ወጣቶች በተለይ ተስፋ ባለመቅረጥ የተለያዩ ዓለም አቀፍ ውድድሮች ላይ በመሳተፍ እና በዙሪያቸው ሊያበረታቷቸው የሚችሉ ሰዎች እንዲኖሩ በማድረግ የፈጠራ ስራዎቻቸውን ማሳደግ ይችላሉ ትላለች።
ስራ ፈጣሪ ሆኖ መስራት ላይ ስመጣ ያው አይሆንም አይሰራም ብሎ ተስፋ መቁረጥ አያስፈልግም። እየተማሩ ነገሮችን ቶሎ በዛው ፔስ ቶሎ የማስተካከል ነገር መኖር አለበት። እኔ አሁን እግዚአብሔር ይመስገን እናትና አባቶች ያግዙኛል፣ ወንድሞች በጣም ያግዙኛል እና ያ ለእኔ ብርታት ሆኖኛል። አይሆንም ብዬ በሚተውበት ጊዜ አይ እንዲኮ ብታረጊ ምናምን ብለው አይዲያ ይሰጡኛል እና በዛ አኳያ በጣም ሰው ሲኖር ይጠቅማል በጣም። ሌላ ደግሞ ራሴን ደግሞ ሌላ ማድረግ የሚቻለው ነገር የተለያዩ ተቋሞች አሉ። እንደዚህ አይዲያ በሚኖርበት ጊዜ በስልጠና ወይም በገንዘብ ያግዙ የሚችሉ ብዙ ተቋማቶች አሉ ዓለም ላይ እንደ ኢትዮጵያነት ያሉ አገሮችን በዛ መልኩ የኢትዮጵያ ወጣቶች እንዲያድጉ የሚፈልጉ የተለያዩ ተቋሞች አሉና እዛ ላይ በማመልከት የተለያዩ እገዛዎች ሊገኙ ይችላሉና እኔ አሁን እንደዛ ነገር አድርጌያለሁ። ዓለም ላይ አትሊት የተለያዩ ሎካል አርቲስተሪ ይሄ አቃዎች ወይም ደግሞ ቦታ እንዲሆን ነው የምፈልገው። ሁን ብዙ ነገሮች መስራት እንፈልጋለን። ሪሰርች ዋይስ ደግሞ አየር ለሰዎችን ጥሩ የሆኑ ማቴሪያሎች ላይ
አክሊል ተቋም ከቀርከሃ የተሰሩና ልዩ ልዩ ኢትዮጵያዊ ንድፎችን የያዙ ምንጣፎችን ከሳምንት በፊት በአዲስ አበባ ሙዚየም ለአውደ ርዕይ አቅርቧል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንንና እንግዳዋን ይዲዲያን ስለነበራቸው ቆይታ እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም እናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። ኢትዮጵያ ውስጥ የኮሮና ቫይረስን መስፋፋት ለመከላከል ባለፈው መስከረም የወጣው መመሪያ ከትላንት ጀምሮ ተግባራዊ መደረጉን ጠቅላይ አቃቤ ሕግ አስታውቋል። መመሪያው አስገዳጅ ሆኖ የጥንቃቄ እርምጃዎች የተካተቱበት እንደሆነም ተገልጿል። ያፍና ፍንጫ መሸፈኛ ማድረግ፣ አካላዊ ርቀትን መጠበቅ፣ የእጅ ማጽጃዎችን መጠቀምና ሌሎችም የጥንቃቄ እርምጃዎች አስገዳጅ ተብለው ከተዘረዘሩት መካከል ናቸው። ሰርግና ለቅሶን የመሳሰሉ ማህበራዊ ክንውኖችም መከናወን ያለባቸው ከ50 ባልበለጡ ታዳሚዎች እንዲሆን ተወስኗል። ፀሐይ ዳምጠው ከአዲስ አበባ ዝርዝሩን ልካለች።
የኮቪድ-19 ወረርሽኝን ለመከላከል ኢትዮጵያ መስከረም 25 2013 ዓ.ም ምረት የወጣው መመሪያ ነው። ከዛሬ መጋቢት 22 2013 ጀምሮ በአስገዳጅ ሁኔታ ስራ ላይ መዋል መጀመሩን ጠቅላይ አቃቤ ሕግ ገለጸው። የጠቅላይ አቃቤ ሕግ የኮሙኒኬሽን ዳይሬክተር አቶ አወል ሱልጣን በመመሪያው የተጠቀሱትና አስገዳጅ የተባሉትን ጉዳዮች ለአሜሪካ ድምጽ አብራርቷል።
በመመሪያው ቁጥር 30/2013 ላይ ከተኛ ጥቅም ክልከላዎች አብዛኛው እዚህ ቀደም ባቸው ጊዜ አዋጅ ላይ ተከልክለው የነበሩ ተግባራት ናቸው። በሽታውን ከአንድ ሰው ወደ ሌላ ሰው ለማስተላለፍ አቅም አላቸው ተብሎ የሚጠበቁ የበሽታ ማስተላለፊያ መንገዶችን የሚዘጉ ወይም የሚከለክሉ ክልከላዎችም ድንጋጌዎች ነው በመመሪያው የተካተቱት። ከነዚህ ክልከላዎች መካከል ማንኛውም ሰው የአፍና የአፍንጫ መሸፈኛ ጭንብል ወይም ማስክ ሳያደርግ በህዝብ መሀል መገኘት፣ ተገቡ ባለ ካለ ሰው ጋር ያለው ርቀትም 2 ሜትር ወይም ደግሞ 2 ያዋቂ ምጃና ከዛ በላይ ርቆ መቆም ያለበት ስለመሆኑ፣ ከእጅ ማጽዳት ጋር ተያይዞ ሌሎችም በሽታውን ከአንድ ሰው ወደ አንድ ሰው እንዳይተላልፍ የሚያደርጉ የተቀመጡ በዓለም አቀፍ ጤና ድርጅትም በሀገራችን የጤና ሚኒስቴርም የተገለጹ መንገዶችን የጥሶ የመገኘት ነው። በሽታው እንዳለበት እያወቀ ማህበረሰብ ውስጥ የሚንቀሳቀስ ወይም ማህበረሰብ ውስጥ ተቀላቅሎ የሚኖር ሰውም ካለ ይሄ የተከለከለ ተግባር ነው ማለት ነው። ማንኛውም ሰው በሽታው ካለበት ራሱን አግሎ ለተወሰነ ጊዜ ሕክምና ክትትል ለማግኘት መቻል ያለበት። ስለዚህ እነዚህ በግለሰቦች ላይ የተከለከሉ ክልከላዎች ናቸው።
መመሪያ 30 አዲስ ደንብ ሳይሆን በዚሁ መስከረም ወር ላይ ያወጣነው ነው ሲሉ አቶ አወል ተናግረዋል። አሁን በአስገዳጅነት የምተገበረውም ህብረተሰቡ በቸልተኝነት ለቫይረሱ እየተጋለጠ ስለሆነ ነው ሲሉም ተናግረዋል።
እስከ 6ና ከ7 ወራት በፊት የወጣ መመሪያ ነው። ይሄን መመሪያ ግን ከመሳን ፍጹም ረጅም ጊዜ ቆየንበት ምክንያት ምንድነው? በ3 መልኩ ማህበረሰቡ ከፓኒክም ስለወጣ በሂደት ራሱን መከላከል የሚችልበት በሽታ ወደ ሌሎች ሰዎች እንዳይተላለፍ የሚያደርጉ ቅድመ ዝግጅቶችን ወይም ደግሞ የአስገዳጅ የመከላከያ እርምጃዎችን በግል በራሱ ሊወስድ የሚችልበት እድል አለ በሚል ነበረ። ከዛ በኋላ ግን ያለው ቸልተኝነት እጅግ በጣም እየሰፋ ከመዛት ጋር ተያይዞ በሀገሪቷ ውስጥ እየተሰራጨ ያለው የበሽታው ስፋት እጅግ በጣም እየሰፋ ሄዷል። የሚያዙ ሰዎችም ሆነ በበሽታው የሚሞቱ ሰዎች ቁጥራቸው አሳሳቢ ደረጃ ላይ እየደረሰ ነው ያለው። ስለዚህ አሁን ይህን መመሪያ መተግበር ካልቻለና ሰውን መታደግ ካልቻለን ከዚህ በለጠ የከፋ ችግር ያጋጥማል የሚል ስጋት ስላለ ይህን መመሪያ ወደ መተግበር ለመግባት የተገደደው ማለት ነው።
ከዛሬ ጀምሮ በግለሰብ ደረጃም ሆነ የግልና የመንግስት ተቋማት መመሪያውን ተግባራዊ ካላደረጉ በወንጀል ይጠየቁበታል ሲሉ ነው የገለጹት ኃላፊው።
በለቅሶ ላይም ሆነ በሰርግ ድግሶች ላይ 50ና ከዛ በላይ የሆኑ ሰዎችን ይዞ መገኘት አይቻልም ማለት ነው። ስለዚህም የሚያሳተፍ የትኛውም ግለሰብ በወንጀል የሚጠየቅበት ሁኔታ እንዳለ መመሪያው ያስቀምጣል። በአገልግሎት ሰጪ ተቋማት ላይ ደግሞ የጣሉ ግዴታዎች አሉ። እንግዲህ እነዚህ መመሪያ ወጥቶ የመንግስት ተቋማትን የግል ድርጅቶችን ግለሰቦችን ተቋማትን እንዲገዙበት ይወጣ መመሪያ ስለሆነ የመንግስት ተቋማትን ይመለከታል። ስለዚህ አገልግሎት የሚሰጡበት ሂደት ውስጥ ማስክላል አደረገ ሰው አገልግሎት መስጠት አይችሉም። ቅጥር ግቢ ውስጥ የገቡ ሰዎች መካከላቸው ያለው ርቀት ከሁለት ሜትርና ከዛ በላይ መሆኑ ማረጋገጥ መቻል አለበት። እንደውም ምልክት እንዲያደርጉና አስገዳጅ ጥንቃቄ አቅሟል ወይም ይዟል። ትምህርት ቤቶች አካባቢ፣ የባህልና ቱሪዝም እንቅስቃሴዎች ላይ፣ ኮንስትራክሽን ግንባታዎች ላይ በሰራተኞች መካከል የሚኖረውን መራራቅ፣ የኮንስትራክሽን ስራውን የሚመሩ ሰዎች በሰራተኞቻቸው መካከል ያለው ርቀት ተጠብቆ እንዲቆይ ማስካል ማድረጋቸውን፣ የመከላከልና ቼክ የማድረግ ትራንስፖርት ላይ ለማስክ ያላደረጉ ሰዎች ወደ ታክሲ ውስጥ እንዳይገቡ የመከላከል፣ እነዚህ ክልከላዎች በመመሪያ ተቀምጠዋል ማለት ነው። ስለዚህ ይህ መመሪያ ካስተገበረ በእነዚህ የወንጀል ተግባር ውስጥ የሚሳተፉ ሰዎችን በአግባቡ ለማስቀጣት የሚያስችል መመሪያ ነው ማለት ነው። ስለዚህ በእነዚህ መመሪያ የተመላከተው አግባብነት ያለው ህግ በሚል የተመላከተው የወንጀል ህጋችን ደግሞ አንቀጽ 522 ነው። አንቀጽ 522 ደግሞ የሚያወራው በማንኛውም ሁኔታ ከአንድ ሰው ወደ ሌላ ሰው ሊተላለፍ የሚችል ወረርሽኝ ለመከላከል የወጡ መመሪያዎችን የጣሰ ማንኛውም ሰው እስከ 2 ዓመት ድረስ በሚችል ቀላል እስራት ይቀጣል ይላል። በቸልተኝ ከተፈጸመ ስለዚህ እስከ ጽኑ ብሎ ስላስቀመጠው እስከ 2 ዓመት ስንል ከ10 ቀን እስከ 2 ዓመት ማለት ነው። ስለዚህ ከ10 ቀን እስከ 2 ዓመት ያስቀጣ የሚችል የህግ ጥሰት መሆኑን ማህበረሰቡ መገንዘብ መቻል አለበት።
ገዢው ፓርቲም ሆነ ተፎካካሪ ፓርቲዎች ለምርጫው ሀገራዊ ምርጫ የሚያካሂዷቸው ቅስቀሳዎችና ስብሰባዎችንም በመመሪያው በተቀመጠ መሰረት የሚያካሂዱ ይሆናል ብሏል አቶ አወል።
ምርጫን በተመለከተ ግንባር ለግንባር ወይም ገጽ ለገጽ የሚደረጉ መድረኮቻቸው ለሰላም ሚኒስቴር በማሳወቅ ጸረ ይንበልና 100 ወይም 200 ተከታዮችን ወይም ደግሞ ኦዲየንሶችን ይዘው ከሆነ የምርጫ ቅስቀሳ ሆነ ሌሎች መድረኮችን የሚያከናውኑት ኦፕን ስፔስ ተጠቅመው ቦታው ሊይዝ ከሚችለው 1/4ኛውን ብቻ ተጠቅመው ሀሳባቸው መግለጽ ወይም መረጃ መልካቸው ማስተላለፍ የሚችሉበት ሁኔታቀስ መመሪያው የሚለው ምንድን ነው? በመሪ ደረጃ 50 ሰው ብቻ ነው ማወያየት የሚቻለው። ነገር ግን ከ50 በላይ ግን ማወያየቱ ግዴታ ከሆነ ይላል ግዴታ ከሆነ ለሰላም ሚኒስቴር በማሳወቅ ቦታው ወይም አዳራሹ ሊይዝ ከሚችለው 1/4ኛውን ፖርሽን ብቻ ተጠቅሞ ማሳተፍ የሚችል ስለመሆኑ ያስቀምጣል። ስለዚህ አዳራሽ ለሚደረጉ ሚቲንጎች ከሆኑ አዳራሹን 1/4ኛውን የሚይዘውን ካፒታል ስፔስ ወይም ሚዲያዎችን በመጠቀም ማይክራፎኖችን በመጠቀም በሰዎች መካከል ያለው ርቀት 2 ሜትር እና ከዛ በላይ መሆኑን በማረጋገጥ አደ ሴም ታይም እዛ ቦታ ላይ ያሉ ሰዎች ከሚሞላው 1/4ኛውን ብቻ መገኘታቸውን ቼክ በማድረግ የምርጫ ቅስቀሳም ሀሳብ ማስተላለፍ ይቻላል። ይሄ ለገዥው ፓርቲ ለተፎካካሪ ፓርቲዎችም የተቀመጠ ድንጋጌ ስለሆነ በሁለቱም ሌቭል ያሉ ፓርቲዎች ይህንን ማክበርና መከተል መቻል አለባቸው።
የትራንስፖርትና መሰል አገልግሎት ሰጪ ተቋማትም ኮቪድ-19 በመከላከል የሀገሪቱን ሕዝብ ለመታደግ መረባረብ አለባቸው ሲሉ አክሏል ኃላፊው። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮን የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሽቶት ስመኝሽ የቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።